ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥቅምት 5 2015 ዓመተ ምህረት ዝግጅታችን ጀመረ።
ፕራይም ሚኒስትር አብይ ማዕከልና ለፕሬዚደንት ኢሳያስ አፈወርቂ የተደረገው የሰላም ስምምነት በቀላሉ የሚታይ አይደለም። ለወደፊት ለሁለቱ ሀገሮች ያለውን የሰላም ግንኙነት መሰረት ጥሎ ያለፈ ነገር ነው። በቀላሉ የሚቀየርም አይደለም። ሁለቱ ሀገሮች የራሳቸውን ግል ስምምነት ካደረጉ በኢንተርናሽናል ደረጃም ድረስ የሚቀበልበት ሁኔታ አለ። ምንም አይነት ኃይል ምንም አይነት ፎርስ ከውጭ ተጽዕኖ ሊያሳድርበት የማይችል ሪሌሽንሺፕ ነው የጀመሩት ሁለቱ።
ኢትዮጵያ ራሳቸው ምንድነው የተፈረመው ተብሎ ይጠየቅ ነበር። ሳውዲ ተሄዶ ምን ገንዘብ መጣ? ቢሊዮን ዶላር መጣ ምናምን ሲባል ነበር። ግን እዛ ላይ የተፈረመው ፍርሚያ ግን እስከዛሬ ድረስ ለኢትዮጵያ ህዝብም ለኤርትራ ህዝብም ግልጽ የሆነ ነገር የለም ማለት ነው። ያ ምንድነው ያሳየው? በሁለት መሪዎች መካከል ወይ እነሱ ሰርክል ላይ ወይ እነሱ አካባቢ ያሉ ሰዎች የሚያቆስ ሊሆን ይኖር ይችላል። እኛ አስ ህዝቦች ግን ምናቀው የሰላም ውል የለ የሰላም የተፈራረመ ወረቀት ያየነው ነገር የለም ማለት ነው።
መጀመሪያ የሰማችኋቸው የኤርትራ መንግስት ደጋፊ የሆኑትን አቶ ዮሐንስ ክፍሌ ነው። በማስከተል ደግሞ የተናገሩት የኤርትራ መንግስት ተቃዋሚ የሆኑት ዶክተር ጽጋቡ አስመላሽ ናቸው። በሰሜን ኢትዮጵያ እየተካሄደ ባለው ጦርነት የኤርትራ ሚና ምንድነው በሚል ካካሄድ ነው ውይይት ላይ የተቀነጨበ ነው። ከዜናው በኋላ ይቀርባል። የአሜሪካ ድምጽ ራዲዮን የ40 አመት ጉዞ አስመልክተን የጀመርነው እንዳሰሳም እንዲሁ በምሽቱ እንቀጥላለን። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅታችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት አብረናችሁን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እናስጠልኝ አድማጮች እንደምን አምሽታችኋል። ከአሜሪካ ድምጽ ዜናዎች ጋር ኤደን ገረመው ነኝ። በቱኒዚያ የምግብና የነዳጅ እጥረት የተነሳ እየጨመረ በመጣው የህዝብ ቁጣ መሐከል የሀገሪቱ ፕሬዝዳንት ካይስ ሳይድ የፖለቲካ ስልጣናቸውን ለማጠናከር ያደረጉትን እንቅስቃሴ በመቃወም ሁለት ተቀናቃኝ ድርጅቶች እስካሁን ድረስ ከተደረጉ ተቃውሞዎች ሁሉ የገዘፈ ተቃውሞ አካሄዱ። የእስላማዊው የኢናሂዳ ፓርቲና የነጻ ህገ መንግስታዊ ፓርቲ ደጋፊዎች በዋና ከተማዋ ቱኒስ አጎራባች ላይ በሺዎች የሚቆጠሩ ሰዎች የተሳተፉባቸው የሳኢዲ አስተዳደር የምጣኔ ሀብታዊ እጦት እንዳለውና ጸረ ዲሞክራሲያዊ የሆነ መፈንቅለ መንግስት አድርጓል የሚሉ ትላልቅ የተቃውሞ ሰልፎችን አካሂደዋል። የቱኒዚያ ፓርላማ ባለፈው ዓመት ሐምሌ ላይ ከተዘጋ በኋላ በህዝበ ውሳኔ በጸደቀው አዲስ ህገ መንግስት ወደ ስልጣን የመጡት ሳኢዲ የቱኒዚያን የአመታት ቀውስ ለመታደግ እርምጃው አስፈላጊ ነበር ብለዋል። በቱኒስ በዚህ ሳምንት ዝቅተኛ የኑሮ ደረጃ ባላቸው ወረዳዎች በፖሊስና በተቃውሞ ሰልፈኞች መካከል የተወሰኑ ግጭቶች ተስተዋሉ ሲሆን ቅዳሜ ዕለት በዋና ከተማዋ ከፍተኛ ቁጥር ያላቸው የፖሊስ አባላት ተሰማርተው ውለዋል። በየመን ግዚያ ያለፈበት መድኃኒት የወሰዱ 10 የደም ካንሰር ታማሚ ህጻናት ህይወታቸው አለፈ። በየመን በአማጽያኑ ቁጥጥር ስር በሚገኝ በአንድ ሆስፒታል ውስጥ የሚገኙ ሉኪሚያ የተሰኘ የደም ካንሰር ተጠቂ ሆኑ በትንሹ ወደ 10 የሚደርስ ጽኑ ታማሚ ህጻናት በተሰጣቸው ግዚያ ያለፈበት መድኃኒት የተነሳ ህይወታቸው አለፈ። ሌሎች ከ10 በላይ የሚሆኑ ደግሞ በአስጊ የጤና ሁኔታ ውስጥ እንደሚገኙ የህክምና ባለሙያዎችና የሆስፒታሉ ሰራተኞች ትላንት አርብ ተናግረዋል። በየመን እየተካሄደ ያለውና ከተጀመረ 8 ዓመታትን ያስቆጠረው አውዳሚ ግጭት በዓለም ላይ እጅግ አስከፊ የሆነ ቀውስ ያስከተለና እስካሁን ድረስም ከ150,000 በላይ ሰዎችን ህይወት የቀጠፈ ነው። በአማጽያኑ የሚተዳደረው የጤና ሚኒስቴር በሰንአ ኩዌት ሆስፒታል ውስጥ ህይወታቸው ያለፉ ልጆች እድሜያቸው ከ3 እስከ 15 ዓመት እንደሚሆናቸው ያስታወቀ ሲሆን አያይዞም ጊዜያቸው ያለፈባቸው መድኃኒቶች በህገ ወጥ መንገድ ከተለያዩ የግል ክሊኒኮች ውስጥ የገቡ ናቸው ሲል አስታውቋል። ይሁን እንጂ ባለስልጣናቱ 10 ህጻናት በእርግጠኝነት መቼ እንደሞቱ አላስታወቁም። አሶሺየትድ ፕሬስ አነጋግርኳቸው ያላቸው ወደ 6 የሚደርሱ የጤና ኃላፊዎች በህንድ ሀገር የተመረተውን ሜታትሬክሴት የተሰኘውና በህገወጥ መንገድ ወደ ሀገር የገባውን ጊዜ ያለፈበትን የኪሞቴራፒ መድኃኒት ወደ 50 የሚደርሱ ልጆች እንደተሰጠ አስታውቋል። ማንነታቸው እንዲታወቅ የማይሹት እኚህ የጤና ኃላፊዎች እስካሁን ድረስ ህይወታቸው ያለፉት ህጻናት ቁጥር 19 እንደሚደርስን ጨምረው ተናግረዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የጀርመኑ መራሄ መንግስት የአውሮፓ ህብረት ሊሻሻልና ወታደራዊ ራስ ገዝነት ሊኖር ይገባል ሲሉ ጥሪ አደረጉ። የጀርመኑ መራሄ መንግስት ኦላፍ ሹልዝ የአውሮፓ ህብረት አዲስ ሀገራትን እንዲቀበልና እንዲሁም ደግሞ በስሩ ላሉ ለ27 ሀገራት ወታደራዊ ራስ ገዝነትን እንዲፈቅድ ለማስቻል ማሻሻያዎችን ማድረግ አለበት ሲሉ በዛሬው ዕለት ጥሪ አቀርበዋል። የግብር ፖሊሲና ሌሎች ጉዳዮችን ጨምሮ በውጭ ፖሊሲዎች ውስጥ የሚደረጉ ውሳኔዎች የአንድነት መርሆች ቀስ በቀስ እንዲሰረዙ ሲሉ በበርሊን የአውሮፓ ሶሻሊስቶች ፓርቲ ኮንግረስ ላይ ንግግር ባደረጉበት ሰዓት ቀስቀሰዋል። መራሄ መንግስት ኦላፍ ይህንን ለማድረግ ብዙ የማሳመን ስራዎችን መስራት እንዳለብን አውቃለሁ ያሉ ሲሆን፣ ነገር ግን የእኛ ምኞት ጂኦፖለቲካዊ አውሮፓን መመስረት ከሆነ የብዙሃን ድምጽ ውሳኔዎች ትርፍ እንጂ ሉዓላዊነትን ማጣት አይደለም ሲሉ ተናግረዋል። አሁን ላይ በአውሮፓ የሚወሰኑ ውሳኔዎች በሙሉ ተግባራዊ የሚሆኑት ሁሉም ሀገራት ሲስማሙባቸው ብቻ ነው። ሹልዝ ወታደራዊ ራስ ገዝነት እንዲኖር የሚሹ ሲሆን እንደ አውሮፓውያን አቆጣጠር በመጪው 2025 በአውሮፓ ህብረት ዋና ጽህፈት ቤት የአውሮፓ በአስቸኳይ የሚቋቋም ህብረት አባል ሀገራት ሰራዊት ይኖር ዘንድም የጋራ የጦር መሳሪያ ግዥ እንዲደረግ ጥሪ አድርገዋል። በአውሮፓ ውስጥ በመከላከያ ጥረቶች መካከል የተሻለ መስተጋብር ያስፈልገናልን ብለዋል። በድፍረትና በጥምረት የአውሮፓን ኃይል ማደርጀትና ለወደፊቱም የተቀናጀ ኃይል እንዲኖረን አቅማችንን ማዳበር ይኖርብናል ብለዋል። በመጨረሻም ዩናይትድ ስቴትስ ለዩክሬን ከ725 ሚሊዮን ዶላር በላይ ወታደራዊ ድጋፍ ልታደርግ መሆኑን አስታወቀች። ዋይት ሃውስ ትላንት አርብ ባወጣው መግለጫ ዩናይትድ ስቴትስ 725 ሚሊዮን ዶላር ወታደራዊ እርዳታ እንደምትልክ አስታውቋል። ይህ የአሜሪካ ቅርብ ጊዜ የጸጥታ ድጋፍ ጥቅል ሩሲያ በዩክሬን ሲቪሎች ላይ ሰፊ የሚሳኤል ጥቃት ካደረሰች በኋላ የመጀመሪያው ኬቭን ለመርዳት የሚደረግ ድጋፍ መሆኑንም ዋይት ሃውስ አስታውቋል። የአሁኑ እርዳታም አዳዲስ ማጠናከሪያዎች እና የአየር መቃወሚያዎችን ከማካተት ይልቅ ኬቭ ሩሲያን መልሳ ለማጥቃት በመታደርገው ዘመቻ የሚያግዙ የጦር መሳሪያዎችና ጥይቶችን ያዘ እንደሆነ የዩናይትድ ስቴትስ ባለስልጣናት አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እያቀረብናቸው ያሉት የኃይል ማጠናከሪያዎች በዩክሬን ጦር ሜዳዎች ላይ ትልቅ ለውጥን የሚያመጡ ናቸው ሲሉ ትላንት አርብ ዕለት በነበራቸው መግለጫ ተናግረዋል። አድማጮች ለምሽቱ ያስኩላችሁ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የአሜሪካ ድምጽ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ዋሽንግተን ዲሲ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ጥቅምት 5 2015 ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስተዋወቅ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ ማግኘት ትችላላችሁ። #voaamharic ደግሞ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁን አጋሩን። አሁን ለሰዓት ወደ ያዝነው የመጀመሪያ ቅንብር እንለፍ። ጠቅላይ ሚኒስትር አብይ አህመድ እንደ አውሮፓውያን የዘመን አቆጣጠር ሚያዝያ 2018 ዓመተ ምህረት ስልጣን ከተረከቡ በኋላ ካመጧቸው ለውጦች መካከል አንዱ ለሁለት አስርት ዓመታት የዘለቀውን በኢትዮጵያና ኤርትራ መካከል የነበረውን ሰላምም ጦርነትም የሌለበት ውጥረት የነገሰበት ሁኔታ በማስወገድ በሁለቱ ሀገራት መካከል ሰላም ማውረድ መቻላቸው ነው። ባለፉት 4 ዓመታትም ሁለቱ ሀገሮች በተለይም በሰሜኑ የሀገሪቱ ክፍል ትግራይን እያስተዳደረ ከሚገኘው ህወሓት ጋር የተጀመረውን ጦርነት በቀጥታም ሆነ በተዘዋዋሪ በጋራ እየተዋጉ ናቸው። ይሁን እንጂ የሁለቱ ሀገሮች ግንኙነት ከመንግስት ለመንግስት ግንኙነት በዘለለ የህዝብ ለህዝብ የመጣኔ ሀብታዊና ማህበራዊ ግንኙነቶች እንዲዳብሩ እየተሰራ አይደለም ሲሉ አንዳንዶች ይተቻሉ። ለሁለት አመታት የዘለቀው ጦርነትም በአፍሪካ ቀንድ ከባድ የሰላም ስጋትን በማጫሩ ዩናይትድ ስቴትስን ጨምሮ የአፍሪካ ህብረትና የተለያዩ ሀገሮች መንግስታት በጦርነቱ የተሳተፉ አካላት ሰላም ያወርዱ በሚል ጥረት እያደረጉ ናቸው። ይሁን እንጂ በጦርነቱ ሰፊ ሚና አላት የምትባለው ኤርትራ በእነዚህ ጥረቶች ውስጥ ሊኖራት የሚገባው ሚና እያነጋገረ ነው። ኤደን ገረመው እዚህ ዩናይትድ ስቴትስ የሚኖሩ ሁለት ኤርትራውያንን አነጋግራለች። አቶ ዮሐንስ ክፍሌ የኤርትራን መንግስት ሲደግፉ፣ ዶክተር ጽጋቡ አስመላሽ ደግሞ መንግስትን የሚቃወሙት ወገን ናቸው። ኤርትራ በሁለቱ ሀገሮች ግንኙነትና በአፍሪካ ቀንድ ሰላም ባላት ድርሻ ዙሪያ አወያይታቸዋለች።
ባለፉት ሁለት አመታት በጦርነት ላይ ያሉት የኢትዮጵያ መንግስትና የህወሓት ኃይሎችን ወደ ድርድር ለማምጣት የአፍሪካ ህብረት፣ ዩናይትድ ስቴትስና የተለያዩ ዓለም አቀፍ ተቋማት ጥረት እያደረጉ ይገኛሉ። ይሁን እንጂ በዚህ ጦርነት ላይ በእኩል መጠን ተሳታፊ እንደሆነች የሚነገርላትና የምትከሰሰው እንደ አውሮፓ አቆጣጠር በ2018 ዓመተ ምህረት የጠቅላይ ሚኒስትር አብይ አህመድን ወደ ስልጣን መምጣት ተከትሎ ከኢትዮጵያ ጋር እርቅ ያወረደችው ኤርትራ በእነዚህ የሰላም ስምምነትና ድርድሮች ላይ ተሳታፊ እንድትሆን የሚያደርጉ ሁኔታዎች አልተመቻቹም። በዚህ ጉዳይ ላይ ኤርትራውያን ምን አይነት አስተያየት አላቸው ስንል ነዋሪ ነታቸውም በዚህ በዩናይትድ ስቴትስ ያደረጉና ሁለት የተለያየ አቋም የሚያንጸባርቁ እንግዶችን ጋብዘናል። የመጀመሪያው እንግዳችን በአቋማቸው የኤርትራ መንግስትን የሚደግፉ ነገር ግን በግላቸው በኢትዮጵያና በኤርትራ ፖለቲካ ላይ በዚህ በዩናይትድ ስቴትስ ዋሽንግተን ዲሲ አካባቢ የጎላ ተሳትፎ የሚያደርጉ ሲሆኑ አቶ ዮሐንስ ክፍሌ ይሰኛሉ። ሁለተኛው እንግዳችንም የኤርትራ መንግስት በአፍሪካ ቀንድ የሚያደርጋቸውን እንቅስቃሴዎች የሚቃወሙና በፖለቲካ ተሳትፏቸውም በኤርትራ ውስጥ በሚንቀሳቀሰው የአርባ ሀርነት ቡድን አባል የሆኑት ዶክተር ጽጋቡ አስመላሽ ናቸው። ለሁለቱም እንግዶች ያስቀደምኩት ጥያቄ በአሁን ሰዓት ያለውን የኢትዮጵያና የኤርትራን ግንኙነት እንዴት ታዩታላችሁ የሚለውን ነበር። በቅድሚያ አቶ ዮሐንስ፣
በጣም ትልቅ ለውጥ ነው ያየነው ባለፈው አራት ዓመቶች ኢትዮጵያና ኤርትራ አንድ አይነት ስምምነት ላይ ከደረሱ በኋላ ፕራይም ሚኒስትር አብይ መካከልና በፕሬዚደንት ኢሳያስ አፈወርቂ የተደረገው የሰላም ስምምነት በቀላሉ የሚታይ አይደለም። ለወደፊት በሁለቱ ሀገሮች ያለውን የሰላም ግንኙነት መሰረት ጥሎ ያለፈ ነገር ነው። በቀላሉ የሚቀየርም አይደለም። ሁለቱ ሀገሮች የራሳቸውን የግል ስምምነት ካደረጉ በኢንተርናሽናል ደረጃም ድረስ የሚቀበልበት ሁኔታ አለ። ምንም አይነት ኃይል ምንም አይነት ፎርስ ከውጭ ተጽዕኖ ሊያሳድርበት የማይችል ሪሌሽንሽፕ ነው የጀመሩት ሁለቱ። ያ ከዛም አልፎ በህዝብ በኩል ያለውን ሁላችንም አይተናል። ለመጀመሪያ ጊዜ ጥምረትን ያሳየ በኢትዮጵያና በኤርትራ ህዝብ መካከል ትልቅ ወዳጅነት ተፈጥሯል። ላለፈው አራት ዓመታት አስተውለሽ እንደሆነ ደግሞ አንድ ላይ የኤርትራ ህዝብና የኢትዮጵያ ህዝብ እጅም ሆነ ውጭም ሆነ ውስጥም ሆነ ያሉት አንድ ላይ የመስራት ፍላጎት እንዳላቸው እና ጋራ ጠላታቸውን አብሮ የተታገሉ መሆኑን የምናያበት ጊዜ ደርሷል እና ይሄ የተደረገው ስምምነት ትልቅ መሰረት ጥሎ ሄደ በኤርትራና በኢትዮጵያ ህዝብ እንዲሁም በሀገሮች መካከል። ለወደፊትም ሊናድ የማይችል ስምምነት መስርተዋል ብዬ ነው የምገምተው በዛ ስምምነት ውስጥ።
ይሁን እንጂ ይህንን አባባል ዶክተር ጽጋቡ አይቀበሉትም። እንደሳቸው አባባል ምንም እንኳን በሁለቱም ሀገራት መካከል ሰላም መውረዱ መልካም ቢሆንም የሁለቱ ሀገራት ግንኙነት ግን ዘላቂ የሆነና የህዝብ ለህዝብ ግንኙነት ሳይሆን በሁለት መሪዎች መካከል የተፈጠረ ነው ይላሉ።
91 ኤርትራ ነጻ ስትሆንና የኢህአዴግ መንግስት ሲመሰረት ፍቅር ነበረ። ያ ፍቅር ግን ምንድን ነው የነበረው? የሀላፊዎች አገሮቹን የሚመሩ ሰዎች ነበረ። 2018 የተከሰተውም ይሄን ነው። የህዝብ ለህዝብ መገናኘት መችታየ ልክ ይሄ 2019 ቦርደሩ ሲከፈት ህዝቡ ዘሎ እየሮጠ ወታደሩ ራሱ ነገሩን ሁሉ ትሎ ሲሳሳም አስሪው ለሀያ ዓመት ተፋጦ የነበረው ሰራዊት እየሄደ ሲሳሳም ነበር ያለ ፌመስ ፒክቸር አለች። አሁን አስሬ እየመጣች ሶሻል ሚዲያ ላይ የምትወጣ ሁለት እናቶች ተሳሳሙ። አንዷ ከኤርትራ ነች፣ አንዷ ከኢትዮጵያ ነች። ያ እውነተኛ ሰላም በህዝቡ መካከል ማለት ነው፣ የሚፈልገው ህዝቡ ማለት ነው። ድሮም የህዝብ ጥል አልነበረም፣ አሁንም የህዝብ ሰላም አለ ብዬ ነው መደምደም የምችለው። ቢካዝ ሁሉንም ነገር ስናየው ምን እንደተፈረመ ኢትዮጵያውያን ራሳችሁ ምንድነው የተፈረመው ተብሎ ይጠየቅ ነበር። ሳውዲ ተሄዶ ገንዘብ መጣ፣ ቢሊዮን ዶላር መጣ ምናምን ሲባል ነበር። ግን እዛ ላይ የተፈረመው ፍርሚያ ግን እስከዛሬ ድረስ ለኢትዮጵያ ህዝብም ለኤርትራ ህዝብም ግልጽ የሆነ ነገር የለም ማለት ነው። ያ ምንድን ነው የሚያሳየው? በሁለት መሪዎች መካከል ወይ እነሱ ሰርክል ላይ ወይ እነሱ አካባቢ ያሉ ሰዎች የሚያውቁት ሊኖር ይችላል። እኛ ህዝቦች ግን የምናውቀው የሰላም ውል የለ፣ የሰላም የተፈራረመው ወረቀት ያየነው ነገር የለም ማለት ነው።
አቶ ሀንስ ክፍሌ በዚህ ሐሳብ አይስማሙም። ምክንያታቸውን ደግሞ እንዲህ ያስረዳሉ።
በዛ ትችት ነው ያልስማማም። ምክንያቱም ከየትኛው አካባቢ ነው ይሄ ህዝብ ለህዝብ አልመጣም የሚባለው አስተያየት? እሱን ካላወቅን አይት የፖለቲካል ኢንትረስት ያላቸው ሰዎች ናቸው ይህን ሚሉት የሚለውን ነገር ካላየነው በስተቀር እኔ እንደማየው በተለይ ውጭ ያለ ነው ኢትዮጵያኖች እና ኤርትራኖች አብረን እንሰራለን። ሁለት ሀገሮችን ኢንትረስት ለመጠበቅ ወይም የራሳችንን ሰላም ለመመስረት የምናደርገውን ትግል ሁላችንም የምናየው ነገር ነው። ሰው በዚህ ባልሽው ጥያቄ እኔ አልስማማም። የኤርትራና የኢትዮጵያ ህዝብ ውጭም ውስጥ ያለው የተጠናከረ ወደፊትም ደግሞ ወደኋላ የማይመለስ ግንኙነት እንደሆነ ብቻ ነው የማያለሁት። እሱን ደግሞ ጊዜው ይነግረናል።
ዶክተር ጸጋቡ በሁለቱ መንግስታት መካከል የተጀመረው ቅርርብ ከሰላም ይልቅ የባሰ በቀጠናው ላይ ስጋት የፈጠረ ነው ይላሉ።
ሮኬቱ መቼ ነው ከተተኮሰውና ጦርነቱ መቼ ነው የተጀመረው ብለን ማየት አለብን ማለት ነው። ጦርነቱ ከተጀመረ ከአስር ቀን በኋላ ነው ሮኬቱ የተጀመረው። ይሄ የሚያሳየው ምንድን ነው? አንድ ውሻ ይኖራል። ውሻው ሄዶ ጎረቤት ከነከሰ እና የሰው ጎረቤቶቹ ከመጡት ማን ነው የሚጠየቀው? ባለቤቱ ውሻውን በመልቀቁ ነው የሚጠየቀው አይደል? ሮኬት ቢኮዝ ስለተነኩ ነው። ይሄ እየተረጋገጠ ነው። በኋላም ኢንተርናሽናል ትሪቡናል ላይም ገብቶ ለመፍረድም እኮ ለማስፈረድም ኢንተርናሽናሊ ሪኮግናይዝድ የሆኑ ማህበራት ይግቡ ተብሎ ራሱ በሁለቱም ሳይድ ስለተከበበ ትግራይስ መግባት አልቻሉም። ያም ራሱ አንድ ኢንዲኬሽን ነበር ማለት ነው። ስለዚህ አግባብ አይደለም። መጀመሪያ መግባት የለብህም። አስተራቂ ሚና ነው መጫወት ያለብህ። ግን ኤርትራ ውስጥ እየገዛ ያለው ስርዓት በኢትዮጵያ ብቻ ሳይሆን ትራክ ሬከርድ ማየት ይቻላል። የመን መጠየቅ ይቻላል። ሱዳን፣ ሳውዝ ሱዳን፣ ኢስት ሱዳን ያለው ሁኔታዎች፣ ሶማሊያ ውስጥ ያለው ሁኔታዎች በሙሉ ይሄ ነገር ፋንክሽን ተደርጎባት ነበር ኤርትራ 2016 አካባቢ ለምን ተስተውሽ ሆነ? ያን የተደረገው ለምንድን? ሶማሊያ ውስጥ እጅሽን ያስከፋሽ ነው ትብሎ።
አቶ ዮሐንስ ታዲያ ህጋዊ አካሄዶችን ማየት አለብን በማለት ይከራከራሉ። ሀገራቱ በፈረሙት ሰነድ መሰረትም ወታደራዊ ትብብር አንዱ ሲሆን በተለይም ደግሞ ህወሓት እንደ አውሮፓ አቆጣጠር በህዳር 2020 ወደ አስመራ ሮኬት በመተኮሱ ኤርትራ ላይ ስጋት የሚደቅንና ኤርትራን በጦርነቱ መሳተፍ ህጋዊ የሚያደርግ ይላሉ።
እንዳየነው እንዳላለፈው ሁለት አመት በተለይ በጋሃድ አውጥተው የሚያኛውን ጦርነት ሲጨርስ ወደ ኤርትራ ነው የሚሄደው ብለው ኦፊሻል የሚናገሩት ቲፒኤልኤፍ ሰዎች ናቸው። የኤርትራ መንግስት ከትግራይ ጋር ወይም ከትግራይ መንግስት ጋር ዲል የሚያደርገው የትግራይ መንግስት ድንበር ጥሶ ለጦርነት ሲዘጋጅና የሀገሪቱ ሉዓላዊነት በሚደፍርበት ሰዓት የፈለገውን እርምጃ መውሰድ ይችላል። ይሄ ደግሞ ዓለም አቀፍ ህግ ነው። የኤርትራ መንግስት የፈጠረው አይደለም። ግን ያ ሁሉም ሰው ማወቅ የሚገባ ፕራይም ሚኒስትር አብይ እና ፕሬዚደንት ኢሳያስ ስምምነት በሚያደርጉበት ሰዓት አንዱ ወታደራዊ ስምምነትና መተጋገዝ አንደኛው ከፈረሙት ሲግኔቸር ካስቀመጡበት አንደኛው ስምምነት ይሄ ነው። የኢትዮጵያ መንግስት የኤርትራን መንግስት ጋብዞ እዛ ቦታ ላይ ከጠራው ወይም የኤርትራ መንግስት የኢትዮጵያ መንግስት ጋብዞ የሚፈልገው ቦታ ላይ ችግር አለኝ ብሎ አግዘኝ እንተጋገዝ የሚልበት ቦታ ላይ ያን ነገር እርስ በርሳቸው የተስማሙበትን አንዱ አንዱን ከጋበዘው ይሄ የኢትዮጵያ ጉዳይ ነው፣ የፌዴራል መንግስት ጉዳይ ነው፣ የኤርትራ ጉዳይ ብቻ አይደለም። የኤርትራ ጉዳይ ለሉዓላዊነቷ ከተደፈረ ማንንም ጠይቅበት ፍቃድ የለም፣ ያንን እርምጃ ለመውሰድ ትችላለች። ያ ጠላት ያለበት ቦታ እስኪደርስ በዚህ በምናየው ኬዝ ቲፒኤልኤፍ መቀሌ ድረስ ሄዳ ኤርትራ የመምታት መብት አላት። ምክንያቱም ያንን ጦርነት የምታራዘምበት ምክንያት የለም። አንድ ቦታ ላይ ይሄ ድርጅት መጥፋት ያለበት ሁኔታ ላይ ከደረሰ ዳር የኤርትራ መንግስት ያንን ካሰበ መብት አለው። ይሄ የመብት ጉዳይ ነው የምናወራለው። ስለ ህጋዊ መሆን ብቻ ለመጥቀስ ነው ይህንን ያልኩት። የኤርትራ መንግስት መቀሌ ሄዳ አይሄድ ሌላ ጉዳይ ነው። ግን ያን ያህል የኤርትራ መንግስት መብት አለው።
ሁለቱም እንግዶች ታዲያ በአፍሪካ ቀንድ ዘላቂ የሆነ ሰላምን ማስፈንን በተመለከተም የተለያየ አቋምን ያንጸባርቃሉ። ዶክተር ጸጋቡ አስመላሽ የኤርትራ መንግስት በጦርነቱ ተሳታፊ እንደመሆኑ መጠን አሁንም ሆነ ወደፊት በትግራይ ክልልና ኢትዮጵያ መንግስት መካከል ሊካሄዱ በሚታቀዱ የሰላም ድርድሮች ላይ ተገዶም ቢሆን እንዲሳተፍ መደረግ አለበት ይላሉ።
መሳተፍም ብቻ ሳይሆን ለዋና መሪዎች የኤርትራ መሪዎች አዲስ አበባ ሄደው ይሰበሰቡ ነበር። ከዚህ ጦርነት ጊዜ ባለፈው ሳምንት ራሱ ኢትዮጵያ ፊልድ ማርሻልና የኤርትራ ጀነራሉ በተሰነይ ተገናኝቶ ተነጋግሯል። ያ ሁሉም ያሳየው ምንድነው? የኤርትራ መግባት ነው። ስለዚህ ዘለቂታው ሰላም ማምጣት ከሆነ በኃይልም ሆነ በውዴታ የኤርትራ መሳተፍ በጣም አስፈላጊ ነው። ምክንያቱም ምንድነው? ከዚህም በፊት ሰላም ድርድር ተደረገ፣ ጅቡቲ ላይ ተደረገ፣ ሌላም ቦታ ተደረገ ተብሎ ተነጋግሯል ተነግሮናል። ባለፈው ጀነራል ጻድቃን ከሄልቲጅ ፋውንዴሽን ጋር ሲያደርጉ ሶስቴ ተገናኝተን ሶስቴም ምንም አላፈራም ነው ያሉት። ገባች? እና ያ ለምን ነው ማፈራው? Because አንዱ አካል የዛ ጦርነት አንዱ አካል አይሳተፍም እና በሰላም ይሄ በዲፕሎማሲ ነው ምናም ይባል ነገር አልቀበለውም ብሎ ኢንተርቪው ሁሉ አርጓል ኢሳያስ። እና ቢገባም ጻብጫልነቱን አቆሙ ውጪም ሆኖ ጻብጫልነቱን አቆሙ። ስለዚህ በግዴታ መግባት አለበት እዛ ላይ ገብቶም ሰላም ያደርጋል አያደርግም እሱን እናያለን ማለት ነው። እግዚአብሔር እጁን ይጣልበት። ግን ዓለም ተራቱ ወይ ደግሞ አንድ አስገዳጅ የሆነ ነገር መደረግ አለበት ወይ ደግሞ መጣራት አለበት እዛ ግንኙነት ላይ ስብሰባ ላይ መኖር አለበት የሚል እምነት ነው ያለኝ። ግን ፍሬ ያመጣል ወይ አያመጣም እኔ እንግዲህ 31 አመት አውቁት ይሄን ፍርሃት ኦልሞስት በሰላም የሚያምን ፍርሃት እንዳለው ሲመጣ ብቻ የሚሰማ ፍርሃት ስለሆነ እሱ ነው የምለው።
አቶ ዮሐንስ ባንጻሩ ይሄ ጉዳይ የኢትዮጵያ የሀገር ውስጥ ጉዳይ በመሆኑ እንዲሁም ደግሞ የህወሓት ኃይል በኢትዮጵያ ህገ መንግስት አሸባሪ ተብሎ በመበየኑ የኤርትራ መንግስት በዚህ ድርድር ላይ ሊሳተፍ የሚገደድበትም ሆነ የሚጋበዝበት ምንም አይነት አግባብ የለም ሲሉ ይከራከራሉ።
የኔ አስተያየት የኤርትራ መንግስት እዚህ ድርድር ላይ መጠራት አለበት ብዬ አልገምትም። ቢጠራም ይሄ እንግዲህ የኔ አስተያየት ነው እዛ ድርድር ውስጥ መሳተፍ ያለበት መስሎ አይታየኝም። የውስጥ ጉዳይ ነው በመልበሳ ኢትዮጵያ ከጋባዦቹና ይሄንን ሰላም እናመጣለን ከሚሉት አካሎች ጋር ለመገናኘትና ለመደራደር የኢትዮጵያ ጉዳይ ቢሆን ነው ገምተው። የኤርትራ መንግስት ምናልባት እንደ ተመልካች ለመምጣት ችግር ላይኖር ይችላል። አሁንም ይሄ እኔ ግምት ነው። እኔ በኩል ግን ኤርትራ መጋበዝም ግብዣንም መቀበል አለባት ብዬ አልገምትም። አላስፈላጊ ጉዳይ ነው የኢትዮጵያ መንግስት ሃንድል የሚያደርገው ጉዳይ ስለሆነ ነው። የኢትዮጵያ መንግስትና የኤርትራ መንግስት TPLF ወይም ደግሞ ይሄንን ቴሮሪስት ግሩፕ እዛ ላይ የሚሰሩበት ጉዳይ ካለ ሁለቱ በተስማሙበት ጉዳይ ብቻ መሆን ያለበት። ኤርትራ ለምን አልተጠራችም ለምን አልተጋበዘችም የሚለው ነገር አይ ዶንት ቲንክ ኤርትራውያንም ሆነ በኤርትራ መንግስት በኩል ፍሬንት የሚሰጠው ነገር ነው ብዬ አልገምት። እዛ ስብሰባ ላይ ኢንፍሉዌንስ የምታደርገው ነገር የለም። የትግራይን የቲፒኤልኤፍን ቴሮሪስትን ደግሞ ሪኮግኒሽን መስጠት ነው እሱን መቀበልና እነሱን እንደ ሌጂቲሜት ፓርቲ አድርገሽ እዛስ ቁጭ ብለሽ ከነሱ ጋር መቀመጥ የኤርትራ መንግስት የሚቀበለው ማለትስለኝ።
ዶክተር ጽጋቡ ግን ይሄንን ሐሳብ አይቀበሉትም። ጸብ ሲሆን ወደ ትግራይ ዘልቆ መግባት የሰላም ጥሪ ሲሆን ግን ከክልል ጋር አልደራደርም ማለቱ ትክክል አይደለም ይላሉ።
ኢትዮጵያ ክልል ውስጥ በሆነችው በትግራይ ውስጥ እኮ ነው እንትን ያረጋሉ። ጦርነት ለመፈጸም ክልልና መንግስት አትልም። ሰላም ለመፍጠር ግን ክልልና መንግስት የሚባል ከሆነ ይሄ የሚያሳየው ጀስት ምንድነው ምክንያት መፍጠር ጦርነቱ እንዲራዘም ጦርነቱን እንጂ ሰላምን ለማምጣት ሚጋብዝ አይደለም። ሰላም ለማምጣት አንቺ ካለለሽበት ከሆነ ሰው ጋር ለማስተላለፍ ይከብዳል። because ጥሉስ ነበሽ አይ እግዚአብሔር አይበለው ነበሽ። ስለዚህ እዛ ነገር ላይ ከነበሽ የግድ ነው ለማስተላለፍ ከሆነ ሁላችንም መግባት አለብን። ሁላችንም ስቴክ ያለን ወይ ደግሞ እዚህ ነገር ላይ እጃችን ያስገባት ሰዎች በሙሉ መኖር አለባቸው የሚል እምነት ነው ያለው። የኤርትራ መንግስት የሚደረገው ግን ምክንያት እንጂ ወይ ደጋፊዎች የሚደረገው ምክንያት እንጂ ይሄ በኢንተርናሽናል ኮሚኒቲን ተቀባይነት ያለው አይመስልም።
ይሁን እንጂ አቶ ዮሐንስ ባንጻሩ የኤርትራ መንግስት ለትግራይ ክልል የመንግስትነት እውቅና አልሰጠም ይላሉ። ወደ ኢትዮጵያ ዘልቆ በመግባቱ መጠየቅ ካለበትም የሚጠይቀው የኢትዮጵያ መንግስት ብቻ እንጂ ማንም አይደለም ሲሉ ይናገራሉ።
TPLF ቴሮሪስት ግሩፕ ነው ተብሎ በኢትዮጵያ መንግስት በፓርላማ ደረጃ ህገወጥ የሆነ ኦርጋናይዜሽን መሆኑን ክሪሚናል መሆኑን ለጥፋት የቆመ ኦርጋናይዜሽን መሆኑን የኢትዮጵያ መንግስት አምኖበታል። TPLF ምለው ኤርትራን አሁን ወደ ጎን አስቀምጥና ለኢትዮጵያም ህገወጥ የሆነ ስራ እንደሚሰራ እናቃለን። ህገወጥ የሚሰራ ቴሮሪስት ግሩፕ ሌላ ሀገር ሄዶ ህገወጥ በሚሰራበት ሰዓት የኢትዮጵያ መንግስት እንደኮነ ነው ያወቀ። የኤርትራ መንግስት ለኢትዮጵያ ምንም ነገር ሊጠይቀው የሚችለው ነገር የለም ራሱ ብቻ ነው እርምጃ የሚወስደው። ኤርትራው ወደ ትግራይ እንድትገባ የጋበዛት ወያኔ ራሱ ነው። ባደረገው ፉከራና ባደረገው የመሳሪያ ጋጋታ ወይም ሮኬትን ባለው ወይም ደሞ ወራለው ብሎ ሞክሯል ሶ ማኒ ታይምስ ይሄ አዲስ ነገር አይደለም ነውላችሁ። የኤርትራ መንግስት ያንን የኢትዮጵያ ችግር ቢሆንም ውስጥ ባለው ኢትዮጵያን ሊጠይቀው የሚችለው ነገር ስለሌለ ራሱ ዲል ነው የሚያደርገው ራሱ በራሱ መሬት ላይ በሚመጣበት ሰዓት ከዚህ ኦርጋናይዜሽን ጋር። ስለዚህ ኤርትራ ሳውዝ አፍሪካና ወይም ኬንያ ሄዳ ከዛ ቴሮሪስት ግሩፕ ጋር ቁጭ ብላ የምትደራደርበት ምክንያት የለም።
ዶክተር ጽጋቡ ታዲያ ሲያጠቃልሉ በቀጠናው ዘላቂ የሆነ ሰላም እንዲኖር የኤርትራ መንግስት በሰላም ውይይቱ ላይ እንዲሳተፍ ካልሆነ ግን ከዚህ ቀደሙ የተለየና ተግባራዊ የሚሆን ጽኑ ማዕቀብ ሊጣልበት ይገባል ሲሉ ሐሳባቸውን ይደመድማሉ።
The seriousness of the international community. የኤርትራ ወታደሮች ውጡ ሁለት አመት ሙሉ የሰማነው የአውሮፓና የአሜሪካ መንግስታት እጃችሁን አውጡ እንዳላችሁ ሰምተናል። ማይክ ሃመር በቅርቡ ጊዜ የኤርትራ ወታደሮች ትግራይ ውስጥ እንዳሉ መረጋገጫ አለ ያሉት ነው። ያን ማታደርግ ከሆነ እርግጠኛ የዛን አካባቢ ሰላም ከፈለጉ ጫናው መቀጠል አለበት። ይሄ አለምሳሌ ምንድነው ያስተዋልነው 2016 ሳንክሽን ተደረገበት he was just moving financially በየሀገሩ ሰዎች እየላኩ ገንዘብ ይሰበስባሉ 200 የኤርትራውያን እየሰበሰቡ ይጠቀማሉ። ያ ሳንክሽን ቫሊድ ነበር። ትሬጀሪ ዲፓርትመንት ካርበን ተነጋግረና በደብዳቤ እንልካለን። ሲሪየስ ላልሆነ በትክክለኛ እርምጃ መውሰድ ምክንያት ስለማያሳይ ኢንተርናሽናል ኮሚኒቲ ይሰው አይቀበልም። አንድ ጉልበተኛ ካለ አንድ ሰፈር ውስጥ ሰው እየቀጠቀጠ የሚያስገድድ ከሆነ የህግ አስከባሪ ሰዎች የሆነ እርምጃ ካልወሰዱበት ያ ጉልበተኛ ህዝብ መቀጠቅጡን አይተውም። እኛ አድገንበታል ኢትዮጵያ። ይህን ያህል ኢንፍሌሽን ድህነት ድርቅ በገባ ጊዜ እንኳን ያልታየ ነው። በአሁኑ ሰዓት ያለው ኢትዮጵያ ውስጥ ያለው ኢንፍሌሽን ያ ሁሉ ሪዝን ይሄ ጦርነቱ ነው። የዛ ጦርነት ምክንያት ደግሞ ኢሳያስ ነው ብሎ ማመን አለበት ኢንተርናሽናል ኮሚኒቲ። ያን ወይ በህግ ተገዛ ወደ ሰላም ቀር ካልሆነ ደግሞ እርምጃ እንወስዳለን ነባላል ይገል። እና እኔ ምንድነው ምለው ግን ዘለቄታዊ ሰላም ማምጣት ያ ስርዓት እሱን ፈርቶ የሚገዙ ደግሞ አከባቢዋል ያ ስርዓት እርምጃ መወሰድ አለበት። ያ እርምጃ ደግሞ እንዲሰማው የኤርትራ ህዝብ የሚሰማው እርምጃ ሳይሆን እሱ የሚሰማው እርምጃ መሆን አለበት። ማዕቀቡ መጽናት አለበት። ጽኑ የሆነ አለምሳሌ አንደኛው ሰዓት ላይ መጨረሻ ሰዓት ላይ ኃይል ይጠቀማሉ። ወስተን ሊቢያ ላይ ተነዋል፣ ኢራቅ ላይ ተነዋል፣ ሶማሊያ ላይም አይተናል። ያ ግን ምንድነው የሚፈጠረው? ካዮስ ነው እንጂ ስርዓቶቹ ይጠፋሉ ያሉ። ሲጠፉ ምንድነው ተተውት ነው ትቶት ምሄዱት? ብዙዎችን ኤርትራውያን የሚያስፈራቸው አንድ ነገር እሱ ነው። ትቶት ምሄዱት የዛ ሌጋሲ ህዝብ ለህዝብ የመባላት ነው። እስከዛሬ ሊቢያ ቋሚ የሆነ መንግስት የላትም፣ ኢራቁን ሰላም የላትም። ያ እንደ ማስፈራሪያ ይጠቀሙበታል። መደረግ የሚችሉ ነገሮች ግን አሉ የሚል እምነት ያለኝ እኔ። አምነት ፖለቲሽያን ግን መደረግ ያለባቸውን ነገሮች ለምሳሌ ሳንክሽን ከተደረገብኝ ኤኒ አይነት ነገር ከኢትዮጵያም ቢሆን አንድ መሳሪያ መግባት የለባትም። ኢትዮጵያን ዝምታን የማይመረጡት በዚህ ወቅት ላይ ግን አገሪቷ በዳዴ ይሄድ ከጀመረች ኦልሞስት 20 አመት አለፋት። አሁን ደግሞ በየሄደበት በተለይ ኢትዮጵያን ዲስታብላይዝ ማለት ደግሞ የባሰ ለአፍሪካ ቀንድ ብቻ ሳይሆን ለዓለምም ችግር እየተፈጠረ እንደሆነ ማወቅ አለባቸው ኤርትራውያንም ኢትዮጵያውያን። ከዚህ ለመገላገል ደግሞ የራሳችን መፍትሄ መፈለግ በጣም አስፈላጊ ሆኖ ይሰማኛል ማለት ነው።
አቶ ዮሐንስ በበኩላቸው በኢትዮጵያም ሆነ በአፍሪካ ቀንድ ሰላም የሚሰፍረው ህወሓት በሀገሪቱ ህገ መንግስት በመገዛት ጥያቄውንም በዛ አግባብ ሲያቀርብ ነው ይላሉ።
TPLF አሁን ትግራይን የሚያስተዳድረው የኢትዮጵያን ኮንስቲቱሽን ማክበር አለበት። ትግራይ የኢትዮጵያ አካል ነች። ይሄ ህገ መንግስት ዛሬ ኢትዮጵያ የምትተዳደርበት ራሱ ይሄ TPLF ምንለው EPRDF ቀንድ ኃላፊ ሆኖ ሀገሪቱን ለ27 አመት ያስተዳደረው ራሱ ያወጣው ራሱ ያጸደቀው ራሱ ኢምፕሊመንት ያደረገው ህገ መንግስት ነው። ያንን ማክበር አለበት። መጀመሪያ ወደ ለውጣ ከመዳችን በፊት የኢትዮጵያን ሉዓላዊነት ማክበር አለበት። የቲፒኤልኤፍ ጥያቄ ነጻነት ከሆነ የቲፒኤልኤፍ ጥያቄ የድንበር ይገባኛል ጥያቄ ከሆነ ይሄ ህገ መንግስት ራሱ ያወጣው መስሪያ መተዳደሪያ ሶሉሽን ያገኝ ህገ መንግስቱ የተቀረጸ ሐሳብ አለ። ያንን መከተል ነው ያለበት። ይሄ ቲፒኤልኤፍ የምንለው የኢትዮጵያን ሚሊተሪ የደፈረና እነዚህ ሰዎች በተኙበት ወታደሮች የጨረሰ ኦርጋናይዜሽን ነው። ከዚህ የበለጠ ቴሮሪስት ልትዩ የምትችል ኦርጋናይዜሽን ሊኖር አይችልም። የሚሊዮን ሰዎች ምናልባት ምርጫ አተው በቲፒኤልኤፍ ጉልበትም ሆነው በምንም አይነት መንገድ እነዚህ ሰዎች ሪፕሬዘንት እንደሚያደርግ ቢያመጣም የእነሱ መብት ሁሉ ጊዜ ሊጠበቅ ይችላል። ኦርጋናይዜሽኑ እነሱ የሚመራቸው ግን ህገወጥ ኦርጋናይዜሽን መሆኑን ስለ ኮንስቲቱሽኑ የሚያውቁ ከሆነ አምሹር ደግሞ እነዚህ ብዙ የተማሩ ሰዎች ያንን ህገ መንግስትን ምን ማለት እንደሆነ ምን እንዳስቀመጠ ስለሚያውቁ የገዛ ኦርጋናይዜሽን ሰፖርት የሚያደርጉት የኢትዮጵያን መንግስት የኢትዮጵያን ሉዓላዊነት የሚጥስ ድርጊት እንደሚሰራ ማወቅም አለባቸው። የትግራይ መብት ሁሉ ጊዜ ይጠበቃል። በTPLF ግን ሊሆን ደግሞ አይችልም ሁሉ ጊዜ TPLF ህዝቡን ተጠቅሞ ህገወጥ ተግባር እየሰራ ያለ ድርጅት ነው ድርጅቱንና ህዝቡን መለየትም አለበት የትግራይ ህዝብ ሌላ ጥያቄ ካለው በሌላ ኦርጋናይዜሽንም በራሱ ስምም ያንን ጥያቄ መጠየቅ ይችላል የኢትዮጵያ መንግስትን ህጋዊ በሆነ መንገድ ስለዚህ ትግራይ ከፌደራል መንግስቱ ጋር ያለውን ችግር መፍታት በሰላማዊ መንገድ መከተል አለባቸው የራሳቸው ኦርጋናይዜሽን ያንን ሰላም ማከብር ከሆነ የሚፈልጉትን ውጤት ለማግኘት በጣም አስቸጋሪ ነው እንደኔ ናባት ቲፒኤልኤፍ የተሳሳተው ነገር አለ ብለሽ ምጠይቂን ካለ ወደ ጦርነት ከመሄድ ነጻነት ከሆነ ጥያቄው ወደ ህገ መንግስቱ መሄድ ነበረበት በሰላማዊ መንገድ ድንበር ጥያቄም ካለ የድንበር ኮሚሽን አለ እዛ ህገ መንግስቱ ውስጥ የተቀመጠ መፍትሄ አለ ወደዛ መሄድ ነበረበት ጦርነት ግን የመረጠው ወደ አዲስ አበባ ለመመለስ ስለሚፈልግ ብቻ ነው አንድን መንግስት ደግሞ በኃይል አትገለብጥም የሚል ህገ መንግስቱ ያስቀመጠቁል ይችላል የህገ መንግስቱ አካል አለ እዛ ውስጥ ስለዚህ እዛ ላይ ነው መከድ ያለበት ምናልባት አሁን ለዚህ ሶሉሽን ይሆናሉ ብዬ መገመተው የትግራይ ህዝብ ብቻ ነው የትግራይ ህዝብ ምትመራን አመራር ልክ አይደለም ብሎ መንግስትን መቀየርም ሆነ የወኪሉን መቀየር የነሱ ሪስፖንሲቢሊቲ ነው በኢትዮጵያዊነታቸው ያምኑና ያምኑ እንደሆነ የመናገር መብት ያላቸው ምናልባት ይሄ ቴሮሪስት ከተገረሰሰ በኋላ ነው ወደዛ መሄድ ነው ያለብን መጀመሪያ እሱ ከተስተካከለ ሌላቹ ወደ ቦታቸው ይመለሳሉ
እንደ አውሮፓ አቆጣጠር በጥቅምት 5/2022 ከሳምንት በፊት ደቡብ አፍሪካ ላይ በአፍሪካ ህብረት አደራዳሪነት ሊካሄድ ታቅዶ የነበረው የሰላም ድርድር ላልተወሰነ ጊዜ የተራዘመ ሲሆን ጦርነቱን ለማስቆምና በኢትዮጵያም ሆነ በአፍሪካ ቀንድ ዘላቂ የሆነ ሰላምን ለማምጣት ግን ድርድር ሊኖር እንደሚገባ ብዙዎች ይስማማሉ። ይሁን እንጂ የኤርትራ በዚህ ጦርነት ላይ ያላት ሚናና የድርድሩ ተሳታፊነትን በተመለከተ ኤርትራውያን አሁንም የተለያየ ጽንፍን እንዲያዙ ይገኛሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። በዝግጅታችን ላይ የሚኖራችሁን አስተያየቶች በዋትስአፕ የስልክ መስመራችን የመደመር ምልክትና አንድን ከፊት በማስቀደም 202-251-3505 ብላችሁ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ደግሞ የኢሜል አድራሻችን ነው። ወደ ተከታዩ ዝግጅታችን ከማለፍ ፋችን በፊት ቃልኪን እሺ ከዛስ ያለ የሚጫወተውን አንድ ሙዚቃን ጋብዛችሁ
ያሶጋ ከተለያየን አንቺም ራስሽን እኔንም ባልሆነ ፍቅርስ ለኔቱ አያታካን ሰጠቱ ወዳጅ እናይ በተስፋ ታራቂስ ተፋ ፍቅርስ ለኔቱ አያታካን ሰጠቱ ወዳጅ እናይ በተስፋ ታራቂስ ተፋ ሳይ ማምሮ ከኛይ ደምክ ማዲስካል ነዋለን ወረ ታይለየንተ ግድየለም ታንቱ ሂወት በማለማች አምላካችን ስለልባች ከንዞሮ ላብሮነ ሲገደምን አልባ ባይመጣስ ቤከ የሸኘነው ፍቅር Ya soy ya Oh, oh, oh.
ነገር ቢከፋን እንዲለንክ እንጀምር ይህ ሲከሰው ቸኩሎ መታገስ ቢያንሰው ይጨክናል ሰው ሁሉ ፍቅር ስሜቱ ታዲያ ሳጣን ጸጸቱ ወዳጅ ትናይ በተስፋ ታራቂ ስትጠፋ ሁሉ ፍቅር ስሜቱ ታዲያ ሳጣን ጸጸቱ ወዳጅ ትናይ በተስፋ ታራቂ ስትጠፋ
የአሜሪካ ድምጽ ራዲዮ ያ አንድ ጎልማሳ ድሜ ሞላው እንደ አውሮፓን የዘመን አቆጣጠር 1982 ዓመተ ምህረት የተቋቋመው የአሜሪካ ድምጽ ራዲዮ ዘመን የጠገበ ሙያዊ አገልግሎትና ተቋማዊ ጉዞ የሚታሰብበት ቅንብር ነው። ተከታዩ መሰናዷችን በአሜሪካ ድምጽ የአማርኛ አገልግሎት 40ኛ ዓመት መታሰቢያ የራዲዮ መጽሔቶቹ ቆንጅት ታዬና አሉላ ከበደ ጡረታ ከወጡ የቀድሞ ባልደረቦቻቸው ከሶስቱ ጋር የጀመሩትን ወግ እንቀጥላለን። ወርቃፈራው ከበደ፣ ሰለሞን ክፍሌና ፍሬገነት አሰግድ የጋዜጠኝነት ሙያን የዛሬ ይዞታ እንዲሁም ሙያው የተደቀነበትን ፈተና በተመለከተ ሐሳባቸውን ሲያጋሩን ነበር ወጋቸው የተገታው። በቀደመው ምጥን ዝግጅታችን እልባት ካደረጉበት መለስ ብሎ ይጀምራል።
ሰለሞን ገፋ አድርጎ ስለ ጋዜጠኝነት ይልቁንም ደግሞ ስለ ዛሬ ይዞታው ገባ ብሎ ያየነው የየግል ተሞክሯችሁን ጋዜጠኝነትን በእናንተ ዘመን ከዚያም በኋላ በነበሩት ጊዜያትና ዛሬ ደግሞ ባለም ዙሪያም ጋዜጠኝነት የሚመስልበት የማህበራዊ ሚዲያ የሚባለው ሶሻል የፈጠረውን ወይም ያሳደረውን ተጽዕኖ በጎም አሉታዊውንም በየበኩላችሁ ወደምናይበት ክፍል ሰለሞን ስትታርጎ አስገብቶናል። ፍሬገነት
እኔም የሰለሞን ያለውን እጋራለሁ። ከባድ ነው። እኔ እንኳን ቀደም ብዬ ነው ጥየወጣሁት ያለው የፖሊሲው ማጣጫ ወዲቴቹን ወዲት የሚታወቅ ነው። ሌላው እንግዲህ ደግሞ ለጋዜጠኛ ደግሞ ከባድ የሚሆነው የሰውም አለመረዳት ነው። ሱም ነው እና ያ አሁን የተለየ ሁኔታ ላይ ነው ያላችሁት። አሁን ደግሞ በተለይ ደግሞ እንግዲህ ያው ቪኦኤ መሪ የነበረው እንግዲህ በዛን ጊዜ እኔ በነበርኩበት ጊዜ ከሁለት ሶስት ሳናገኝ ዜና እንደማይተላለፍ ነው። አንድ ነገር ስንሰራ ያንን ነገር ባላንስ ማድረግ እንዳለብን ነው። አሁን ግን ያ ነገር ከምን ድረስ ነው አላውቅም። አሁን ጋዜጠኝነት እንግዲህ ሁሉም የሚሰራው ስራ ሆኗል። ልክ ነው። እንኳን ዋና ሜጀር የተባሉ የኒውስ አውታሮች የፈለጋቸውን ነው የሚዘግቡት በተለያዩ የዓለም ሁኔታዎች በምናይበት ጊዜ አሁንና ይሄ ከባድና ፈታኝ የሆነበት ሁኔታ ነው። አንዱ ወደ ግራ ይዘማል፣ አንዱ ወደ ቀኝ ይዘማልና ወደ መሃል ሆኖ ባላንስ አድርጎ የሚደረግ ዜና የከፋበት ሁኔታ ላይ ነው ያለ ነው። በዋና ዋናዎች በዜና አውታሮች በሌላውማ እንግዲህ ሰው ሁሉ ሰው ተነስቶ የራሱን ሚዲያ ከፍቶ የፈለገውን ነገር አምጥቶ የሚያወራበት ጊዜ ነው። እና እኔ እንግዲህ በቪኦኤ በመስራቴ የምጠቀምበት ነገር ወይ ተጠቅሞኛል ብዬ የምለው ያንን ነገር ፊልተር ለማድረግ በትንሹ እንኳን እንደ ይሄ ነገር እውነት ሊሆን ይችላል ብዬ የራሴን ግንዛቤ የምወስድበትን ያንን እንኳን ማስጠበጫ ልምድ ሰጥቶኛል ብዬ አምናለሁኝ ቪኦኤ። ሌላው ግን እንግዲህ አንዳንዴ በቃ እንድም ሙሉ ወሬ ሆኗል አንዳንዴ ጋዜጠኝነት ስራ ሆኖ እና አሳዛኝ ወቅት ነው። እግዚአብሔር ይጨክርበት የላችሁ ነው ምለው።
አሉላ አንድ ቅድም የዘነጋሁት ነገር አለ ላክልበት።
ሰለሞን አሁን ድሮ አንተ ነው
ከቪኦኤ ስተናበት እንደምታውቁት ቃል በገባሁት መሰረት የራሴን ታሪክ በሚይዘው መጽሐፌ ላይ አጥቁሬ በአንድና ሁለት አመት ጊዜ ውስጥ ለንባብ አበቃለሁ ብዬ ነበር። ያልተሳካም። ችግር ፈጣሪው ኮቪድ እና ሌላም ነገር ተጨማምሮ ማለት ነው ደንቃራ ሆነውብኛል። መጽሐፉ አሁን ተጀምሯል። በዛ ላይ እየሰራው ነው ያልቃል። በዚህ አጋጣሚ ሳልዘነጋ ሬዲዮዬ ቤተሰቤ በሙሉ እጅግ በጣም በደስታ በተመላውበት ጊዜ ነው የተገናኘ ነው። እግዚአብሔር ይክበር ይመስገን አያቶኛለሁ።
ትልቅ ደስታ ነው ሰለሞን። በጣም በጉጉት ስጠብቀው የነበረው በርግዝናው ጊዜ እንደመቼ በደና ተገላግላልኝ ይያልክ ያሰብክ ነበርና እግዚአብሔር እንግዲህ የብዙ የልጅ ለማየት እንኳን አበቃ አላለሁ ነኝ።
Thank you. እና ብዙ ጊዜ ያው ሁሉ የአፍሪካ ዲቪዥን እንኳን ፓርቲ ሲደረግ የኛ ምግብ ካልመጣ ዝግጅቱ ራሱ አይጀምርም ሆነ የኛ ምግብ ነው መጀመሪያ የሚጠበቀውና አንዳንዶቻችን ደግሞ ብዙ ጊዜ ኢትዮጵያዊ ባህል ብዙ ከራሱ ምግብ ውጪ ሌላም ለመብላትም ምንም አይከጅልምና አንዳንዴ እንደውም አቶ ንጉሴ ረባካችሁን እንደው አብሶ የሌሎችንም ሁሉ ይላሉና ፈኛል በጣም በጉጉትና በፍቅር ጠብቀው ነው የሚበሉት የነበረውን ከኛ በኩልም አብዛኞቹ እንኳን ሞክራለሁ። አንዳንዶቹ ግን ምንም በቃ እንጀራ ከሆነ ከእንጀራ ውጪ ሌላ ሰው አይበላም እሱ ችግር ነበር። ግን ያው በግብዣ የታወቀ ነበረ በጣም ጀነረስ ነበር። ዲዮይ
የባህል ልብሶቻችሁ ሁልጊዜ ባህል ስናቀር በባህል ልብስ አጊጣችሁ ነው የምትመጡት?
ልክ ነው። ፎቶግራፎችም አሉ እናም አለ። ልክ ነው። እና በጣም ጥንቅቄ ነበር።
ፍሬኔ እናንቺ ነበርን ብዙ ጊዜ ግብዣ ሲኖር ማደራጀቱ ገንዘብ መሰብሰቡ ላይ ተማራው የነበረው። አሁንም ከኛ በኋላ የመጡት ልጆች በእውነት በጣም ብርቱ ልጆች አሉ ተተክተዋል። እኔ እዛ ውስጥ የለሁበትም ጥረታ ወጥቻለሁ።
አሁን ሲመጣ ደስታ ሲመጣ አንድ ነገር ሲመጣ የእውነት በጣም እሱን እኔ ይሳረጋለሁ ከሙያውም ውጪ። ምክንያቱም እንግዲህ 13 አመት ተርቼ ዛሬ 15 አመት ነው ለግቤ የሄድኩትና ከዛም ባድሚኝ በተደራጀ ደረጃ በሰጠው ስራዎች በግል ነው የሚሰራውና ለኔ በጣም ከባድ ጊዜ ነበር። ቲም ወርክ የሚባል ነገር የለም እዚህ ግን ያው ቲም ወርክ ነው። አንድ ያንዳችን ስራ ሌላው ላይ ዲፔንድ ያደርጋልና እሱ ያው የግድ ግጭትም ቢኖር አስማምቶ አስተሳስሮ የሚያካሂድ ሙያ ነበር። እና ከዛ ወጥቼ እኔ መቼም ቪኦኤ በህይወቴ ላይ ትልቅ አንድምታ ጥሎ ያለፈ ምዕራፍ ነው ላለው ልንይስ አደረገዋለሁ። እስካሁን ድረስ ትልቅ ትዝታ አለኝ ለማለት ነው።
ትዝታዎቻችሁ ማራኪ ናቸው። በዚህ ሰዓት የሚከታተሉ አድማጮቻችን 40ኛውን የአሜሪካ ድምፅ የአማርኛው አገልግሎት የተመሰረተበትን መስከረም 1982 የመጀመሪያው አስርጭት ከተሰራጨችበት ጀምሮ በዚህ ዘመን ውስጥ በተለያየ ጊዜያት በአሜሪካ ድምጽ የአማርኛው ቋንቋ አገልግሎት ያገለገሉ ባልደረቦቻችንን ጋብዘን እየተወያየን ነው። የመጀመሪያው ክፍል ተወያዮችን ነው ያሰማናችሁ ያለ ነው። ወርቃፈራው ከበደ፣ ሰለሞን ክፍሌና ፍሬግነት አስተግድ ናቸው። እኔና ቆንጅታየ ያስተናገድን ያለ ነው። ሌሎች ባልደረቦቻችን የቀድሞ ባልደረቦቻችንንም እንዲሁ በተከታታይ እናሰማችኋለን። ምናልባት አሁን ትውስታዎቻችሁ በጣም በተመስጦ እንደ ሰው እንዴት ትኖሩ ነበር እንዴት ትሰሩ ነበርን ያሳዩ ይመስለኛል አድማጮች ተከታትለዋል። እስኪ ደግሞ ማርሽን ቀይርና
አንድ ጊዜ
እሺ ወርቃፈራው ጥሩ ግድ የለም
እሺ ቀደም ፍሬገነትና ሰለሞን በተናገሩት ላይ ትንሽ ለመጨመር ያህል
እሺ
የቪኦኤ እንትን የአማርኛ ክፍል ሪፖርት የሚያደርገው ሁኔታ የሚሰጠው ባላንስ ሚዛናዊነት አንድ ዜና ለማረጋጋት የሚያደርጉት ድረግ የነበረው ጥረት በቪኦኤ በኩል የኢትዮጵያ ሬዲዮና የኢትዮጵያ እንትኖች ሌላ የዜና ወኪሎች እንደዛ ለመስራት ሲሞክሩ አይቻለሁ። እና ይሄን ምንድነው የምለው አድማጮች ኢትዮጵያ ውስጥ ያሉት አድማጮች ምን ያህል ለቪኦኤ ምን ያህል ፍቅር እንደነበራቸው ስለሚያሳይ ያን ጊዜ በኢትዮጵያ የሚወራው ወሬ ለምሳሌ ስለ ኮሎኔል መንግስቱ ኃይለ ማርያም ወይንም ከዛም በኋላ ቀጥሎ ደግሞ ስለነመለስ ለምናምን እንደዚህ ብቻ የሚናገር እንጂ ጠለቅ ብሎ ወይንም ደግሞ ሚዛናዊነት ያለውን እንትን አይሞክሩም ነበር። ግን በኋላ ከቪኦኤ ሲሰሙ ያንን እንደገና እነሱም ራሳቸው ደግሞ እንትን ማድረግ ጀመሩ ለማለት ነው። ምክንያቱም ብዙ ነገር አስተምሯቸዋል የኢትዮጵያን ሚዲያ አስተምሯል የቪኦኤ እንትና ይሄ አንድ እንትን ያበረከተው ስራ ነው ለማለት ነው።
እንደንጋፋ የመገናኛ ተቋምነቱ እንዳልከው በተለይ ደግሞ በአማርኛ ቋንቋ ከውጭ ሀገር የሚያስተላልፍ በተሻለ ንጻነት በኢትዮጵያ ጉዳይ ላይ የሚያቀርብ እንደመሆኑ ይህን መሰል አዋንታዊ ተጽዕኖ ማሳደሩ ብዙዎች አድማጮች ካንተ ጋር የሚጋሩ ይመስለኛል። ወርቅ አፈራው ቀደም እንዳልኩት ማሽ ለቀየርና የት ነበሩ እንዴት ናቸው የት ነው ያሉት የሚለውን ጥያቄ ሰለሞን በከፊል መልሷል። ኋላ ላይ
በስፍሪው እንድታካፍሉን እድልና በጃለን።
አሁን ግን ሰለሞን ወደ አንተ ነው መመጣው። እንግዲህ በጋዜጠኝነት ባገለግላችሁባቸው ዘመናት የተለዩ የየራሳችሁ ገጠመኞች ነበሯችሁ።
አንዳንዶቹ
አድማጮችም የሚያውቋቸው ናቸው። ያንተና የፍሬገነት እኔም በነበርኩበት ጊዜ የተፈጸሙ ስለሆኑ እኔ አስታውሳቸዋለሁ። በዚህ ሰዓት የሚከታተሉ አድማጮችም እንደሚያስታውሱ ገምታለሁ። ካስገራሚ ገጠመኞች ብዙዎች አድማጮች የሚያውቁት ባየር የተላለፈ አንድ እንግዳ መንግስት አላፊ ጋር የነበረ ምልልስ የቅርብ ጊዜ ትዝታ ይመስለኛል። በብዙዎች ልቦና የሚታወስ ይመስለኛል። ሰለሞን ምንድነው ጎላ ብሎ የሚታየ?
አንድ ሁለቱን ለመጥቀስ ፈልጋለሁ። ሁለቱም ደግሞ ቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያም ጋር የተያያዙ ናቸው። አንደኛው የግድያ ሙከራ በተደረገባቸው ጊዜ ስልክ ደውዬ ቤታቸው አገኘኋቸውና ሁኔታውን እንዲያስረዱ ጠየቅኳቸው። በዛ ምክንያት በወቅቱ ግድያውን አስተባብረዋል የሚባሉ የኢህአዴግ ባለስልጣናት እና የኤርትራ ባለስልጣናት ደስተኞች አልነበሩም። ምክንያቱም የእነሱ ስም ስለተጠቀሰ በእንትኑ በሰውየው በኮሎኔል መንግስቱ እነሱ እንዳስተባበሩ ጠቅሰው ነው የተናገሩት። እና ሊገድ ሞክረው ነበር ዘበኞቼ አንዱን ክንፉን ብሎ አንዱን ጥሎ ምናምን አንዱን አሳዶ ይዞ ለፖሊስ ሰጠ እንደዚህ እንደዚህ ይላሉ። ሁለተኛው ለህክምና ደቡብ አፍሪካ ሄደው አሁን የደቡብ አፍሪካ ባለስልጣናት እጃቸውን ይዘው ለያዴግ ሊያስረክቧቸው ነው ተባለ። ዜና አውታሮች በሙሉ ይህን ነው። ቢቢሲ፣ አልጀዚራ፣ ትልልቅ የሚባሉ የዜና አውታሮች በሙሉ አዲስ አበባ ነበር የሚጠበቁት ኮሎኔል መንግስቱ ተይዘው ሊሄዱ እና ስልካቸው ስለነበረኝ ሀራሬ ስደውል አንስተው አይ ዋዝ ኤክስፔክቲንግ ዩር ኮል ሶሎሞን አሉ። ኮሎኔል መንግስቱ እዚህ መሆኑን ማንም አያውቅም እና ለምን ትንሽ ኢንተርቪው አይሰጡኝም አልኳቸው። ምናልባት ወርቅ አፈራው ትዚል ይሆናል ያንን ኢንተርቪው። አገኘኋቸው ሀራሬ ባልኩበት ጊዜ የራሳችን የቪኦኤ ዳይሬክተር ራሳቸው በፍጹም ሊሆን አይችልም ቁጥሩን ልትጠቀም ትችላለህ ወይ እና እኛ ደግሞ ሳውዝ አፍሪካ ላለችው የእኛ ጋዜጠኛ ሰጥተን እሷም ኢንተርቪው እንድታደርገው እንፈልጋለን። ሳውዝ አፍሪካ ውስጥ ነው ያለው ሰውየው እንዴት ከሀራሬ ለዘገብ ካሉ ቁጥሩን ሰጠዋቸው። ሀራሬ ደውላ እኔንም ነጻ ወጣችኝ። ያንን ዜና አውታሮችም ከቪኦኤ ተቀብለው ነው ያንን ዜና ያስፈራችሁትና አሁንም የኢህአዴግን መንግስት በጣም ያስቆጣ ኢንተርቪው እንደነበር አስታውሳለሁ።
ምናልባት ወደ ፍሬገነትና ወርቅ አፈራው ከማለፌ በፊት እኔ እነኚህን አሁን የገለጽካቸውን የማስታውስበት ዘመን ወይም የአሜሪካ ድምጽ የምሰራበት ዘመን አይደሉም፣ አላስታውሳቸውም። የቅርብ ጊዜ ብዬ ምሳሌ የጠቀስኩት ግን በጣም ከፍተኛ ባለስልጣን አይመስሉኝም። የአንድ ክፍለ ከተማ ኃላፊ ሆኑ በቅንጅት ወቅት በ1997 ከተደረገው ምርጫ ማግስት በነበረው ሁከት ሳቢያ አንዳንድ ጥያቄዎችን ለመጠየቅ ያገኘቸው መለስተኛ ባለስልጣን ካንተ ጋራ ጠንከር ያለ ምልልስ ነበር ያደረጉት። እንዲያውም ያለህበትን ስትነግራቸው ያለህበት መጥቻ ያገኛለሁ ለምን ሰማይ ቤት አይሆንም ያለት ነው ማስታወሰው።
ወደ ለከተማ ፖሊስ አዛዥ ምልልስ ምንድን ነው መሰለ እስልምና እምነት ተከታዮች እየተዋከቡ ነው፣ የመንግስት ወታደሮች መሆናቸውን የሚጠረጥሩ ነዋሪዎች ሌሊት ሌሊት ቀንበሉ እንዲያጠለቁ እየመጡ ይፈትሹና ቁራኔ ቀሙናል ወርቅና የመሳሰሉትን በተለይ ቴሌፎን ይወስዱብናል ብለው እኛ ጋር አቤቱታ አመጡ። ለምን አልጠይቅም አልኩና ነዋሪዎቹን ጠየቁ። ይህንን ይገልጻሉ። ከዛ ፖሊሱን ገባውና አገኘዋቸው። ሳናግራቸው ምንድን ነው ችግር አሉ። ምንም ችግር የለኝም እኔ እዛ አሁን ያሉ የከተማው የምናምነት ተከታዮች ሌሊት ሌሊት እንደዚህ እየመጣችሁ ፖሊሶች አስቸግሩን አላችሁ ይላሉ። ማን ያለው? አሁን የነገርኩት ናቸው እንደዚህ የሚሉት። እና አንተ ምንድን ነው አሉኝ። እኔ ጋዜጠኛ መሆኔን ገልጫለሁ መጀመሪያውኑ ሳናግራቸው። ከዛ አባቴ ያሉና ከእንግዲህ ወዲህ መልሰው ቢደውሉልኝ አሉበት መፍቼ ይዤዎት እሄዳለሁ አሉ። አይ እኔ እኮ ያለሁት ዋሽንግተን ነው አልኳቸው። ዋሽንግተን አይደለም ለምን ሰማይ ላይ አተነ አወርዳለሁ አሉ።
አስገራሚ ገጠመኞች እናንዴ ጠንከር ያለ ሁኔታም የመሰከራችሁባቸው ሊሆን ይችላል። ወርቃ ፈራውና ፈገነት የናንተስ ግርምት የሚያጭር የሚያስቅ ወይም ደግሞ እንደለየት ያለ ተካዚ ውስጥም የሚከተል ሊሆን ይችላል። በታሪክ አጋጣሚ እንደ አይነተኛ ነው የሚባል ከፍ ያለ ትርጉም ያለው ሊሆን ይችላል።
እሺ እኔ ሴፕቴምበር ስለሆነ ሴፕቴምበር 11ን ላንሳ መቼም ወሩ ላይ ስላለን ትዝ ይለኛል። ያ ማደስ የሚል ቀን ሁሉም ሰው በተለይ ትዝ ይለኛል አዲሱ የባህል ልብሱን ለብሶ ነው የመጣው። እኛ እንኳን አለበስንም። ምግብ ታዟል ከዳማ ሬስቶራንት እንደሚታወቀው። በቃ ለበዓል ተዘጋጅተን ስብሰባ ላይ ኤዲቶሪያል ሚቲንግ ላይ ነው ከጎናችን አድሚን ሰራተኛ የነበረችው ታይ ነበረ ቴሌቪዥን ላይ ያ የመጀመሪያ አውሮፕላን አታክ ሲያደርግ ኒውዮርክ ላይ በቃ ስብሰባው ተበተነና ሁላችንም ወደ የዴስካችን ሄድን እና ሁላችንም ያው ቴሌቪዥን አለ። በዛን ጊዜ ብዙ አናሊስቶች መጣሉ። አንዱ ተነስቶ በቃ ይሄ ቴሮሪስት ስራ ነው። አንዱ ደግሞ በቃልና ይሄ አፍሪካን ፓይለት ነው። የአፍሪካ ፓይለት ነው ተሳስቶ ነው የገባው አለ። ያው ሁለተኛው ደግሞ ሲመጣ ያው እንግዲህ ቀውጥ የሆነች ምድር እና የዛን ጊዜ ያው ረብሻ ነው ሙጥ ሲባል እኛ ሄዱም ተባለ። እዚህ ልሽ እንደውም ቆንጅት እንደውም አንቺ በኋላ ልጆች ማምጣት ስለነበረብሽ መሄቻሽና እናንተ እዚሁ በቃ ዜና የሆነውም ይሆናል። እና በጣም አስፈሪ ጊዜ ነበረ። ምክንያቱም ያው ፔንታገንም ተመታ። በጣም የሚረብሽ ጊዜ ነበረ የዛን ሰዓት። አዲሱ አይረሳኝም ያሽን ልብስን ለብሶ እንግዲህ እኔ ደግሞ በኋላ ይኸው ምንድን ነው መሆነው ብሎ ሀሳብ ያስገባል። ምክንያቱም ወዲያው ብዙም ሳይቆይ ብዙ ሰዎች እየተገደሉ ነበር ለሊስቲኮች እና ያን ልብስ ለብሶ መሄድ እስከምንፈራ ድረስ መቼም ያ ጊዜ አይረሳም። ከባድ ጊዜ ነበረ።
የእኔ ደግሞ የማይረሳ ነገር የገጠመኝ አንድ ቀን ማታ ላይ ነው። ከምሽቱ 5 ሰዓት ስልክ ይደወላል። ቤቴ ከፊላደልፊያ ነበር የተደወለው። ማን ልበል ስል ኮሎኔል ጎሹ ነኝ አለ። እሺ ምን ልታዘዝ አልኩኝ። ብቻ እንተዋወቃለን ከኮሎኔል ጎሹ ጋር። ያን ጊዜ ውጭ ጉዳይ ሚኒስትር ነበሩ። ምን አሉኝ? ነገ ኒውዮርክ መምጣት ትችላለህ ወይ አሉኝ። ምንም ነገር ሚኒስትርም ምንም ነገር የነገሩኝ ነገር የለም። ግን ጠረጠርኩኝ ትልቅ ወሬ ሊሆን ይችላል አልኩኝና አሁን መምጣት ይችላል ሆኛልኩኝ። ብራያን የሚባል ነበር የአማሪክ ሴክሽን እንትን ሀላፊው ጉሴ ምትል ነበረ ብራያን ማክሉር። ስልክ ደወልኩለት እሱ ጋር እንደዚህ ኮሎኔል ጎሹ እንደዚህ ደውለውልኝ ነገ ኒውዮርክ መምጣት ይችላል ወይ ብለውኛል እና ምን ላድርግ ሂድ ትልቅ ወሬ ሊሆን ይችላል ምናምን አሉ። እሺ ያልኩኝ። ከዛ በኋላ ጠዋት በቃ አይሮፕላን ይዤ ተነስቼ ኒውዮርክ ሄድኩ። እዛ ፕላዛ ሆቴል ነበር የነበሩት ለተባበሩት መንግስታት ስብሰባ ነበር የመጡት። ያን ጊዜ ሄድኩኝ አገኘኋቸው። በቃ ተገናኝተን ምንድን ነው ምናምን ስላቸው የተጨነቀ ፊት ነው ማየው። እንደው ወዲያ ይላሉ ወደዚህ ወዲያ ወዲህ እንትን ይላሉ። እኔም እየተከተልኳቸው መጨረሻ ላይ ነገሩኝ በቃ አሁን ተሰናብቼ የኢትዮጵያ መንግስት ለቅቄ መሄዴ ነው አሉ። እሺ አልኩኝና ይሄማ ትልቅ ወሬ ነው ብዬ አንዲት ሴት ነበረች እንግሊዘኛው ሴክሽን የምትሰራ ለቪኦኤ ላካፍል ብዬ ጠራኋት። እሷም መጣች እዛ ሆቴል መግለጫ ሰጡ። ዲፌክት አድርገው መውጣታቸውን ገለጹልን። እኔም ወዲያውኑ እኛ ነበርን መጀመሪያ የእሳቸውን ከኢትዮጵያ መንግስት ስልጣናቸውን ለቀው መሄዳቸውን ያበሰርነው እኛ ነን። እና ከዛ በኋላ ሌሎችም እንግሊዘኛው ደግሞ ከኛ ቀጥሎ ከዛ በኋላ እነ ሬውተርስ እና አሶሲየትድ ፕሬስ ምናምኖች ኤኤፍፒ ያ ትልቅ ወሬ ነበረን። ወደ ኢትዮጵያም ሲተላለፍ በቃ እኛ ነበርን መጀመሪያ የተናገርነው። እሱ የማይረሳኝ አንድ ክስተት ነበረ።
አድማጮች አስገራሚ ገጠመኞቻቸውን ጨምሮ ከሶስቱ የቀድሞ የአሜሪካ ድምጽ ባልደረቦች ወርቅ አፈራው ከበደ፣ ሰለሞን ክፍሌና ፍሬግነት አስተግጋሪ የጀመርነው ወጋልቋጭንም ለቀሪውና ለመጨረሻው ክፍል ውይይታችን በነገው ምሽት በራዲዮ መስሄት ይመለሳሉ። ጠብቋቸው።
ያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ አሉላ ከበደ እንዲሁም ፕሮግራሞቹን በማሰናዳት አብራኝ ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ አመሰግናለሁ። ስመኝሽ ቆየነኝ። አብራችሁን ስለቆያችሁ እያመሰገንን ታምር ግዛው ምነዋ እያለች በመተጫወተው ሙዚቃ እንሰነባበታለን። ሰላም ደናደሩ።
Yeah.